ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኢህአዴግ ምክር ቤት ነው የተመረጡት። እዚህ የፖለቲካ ድርጅትን አላማ ለማስፈጸም ነው የተመረጡት። ከዛ ውጪ ይሆናሉ ለማለት አስቸጋሪ ነው የሚሆነው። በሌላ በኩል ደግሞ የራሳቸው ሰብዕና ምንድነው የራሳቸው በዚህ አስቸጋሪ ፈተና ባለበት ወቅት ይህን አመራር ለመውሰድ ራሳቸውን በእጩነት ሲያቀርቡ ድጋፍ ሲሰጣቸው ምን ለማበርከት አስበዋል የሚለውን ማየት ነው የሚሻለው።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር አስናቀ ከፋለ ናቸው። የአዲሱን የኢህአደግ ሊቀመንበርና የመጪው የኢትዮጵያ ጠቅላይ ሚኒስትር መመረጥ አስመልክቶ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። የዶክተር አብይ አህመድን መጪው የኢትዮጵያ ጠቅላይ ሚኒስትር የሚሆነው የኢህአደግ ሊቀመንበሩ መመረጥ አስመልክቶ የተቃዋሚ ፓርቲዎችን እይታም ያካተተ ውይይት አለን።
የፖለቲካ እስረኞች መፈታት አለባቸው። መጽሐፍ መሰብሰብ፣ መደራጀት፣ ሙሉ መብቶች የሚከበሩ መሆናቸውን በግልጽ ማስቀመጥ አለባቸው። በተግባር ማስባቸው ነገሮች ለማፈን የወጣውን የአስቸኳይ ጊዜ በአስቸኳይ ማፈስ አለባቸው።
ዶክተር አብይም ይሄ የኦሮሞ የህዝብ እንብተኝነት አመጦ የወለደው የለውጥ ልጅ አድርጌ ወስደዋለሁ። ባህሉን የሚያከብር የኦሮሞን ህዝብ በደል የሚናገርና ከዛም ተሻግሮ በኢትዮጵያ ውስጥ መሰረታዊ ዲሞክራሲያዊ ለውጥ እንዲመጣ የሚፈልግ ሰው ስልጣን መጨበጡ ለብዙ ሰው ደስታ እንደሚሆን ግልጽ ነው።
የመጀመሪያው የአርበኞች ግንቦት ሰባት ሊቀመንበሩ ዶክተር ብርሃኑ ነጋ፣ እሳቸውን ተከትለው የሰማችኋቸው ደግሞ የኦሮሞ ዲሞክራሲያዊ ግንባር ዶክተር መሐመድ የውጭ ግንኙነት ኃላፊው ናቸው። ቆየት ብሎ ዝርዝሩን እናቀርባለን።
ከምሽቱ ዜና መካከል አዲሱ የኢህአደግ ሊቀመንበር የፊታችን ሰኞ ጠቅላይ ሚኒስትር ለመሆን ቃለ መሐላ ይፈጽማሉ። በሌላ በኩል ደግሞ በእሳቸው ሹመት ላይ የተሰጡ የህዝብ አስተያየቶችም ይኖሩናል። የኬንያ አንድ ተቃዋሚ መሪ በግድ ከአገር እንደተባረሩ ተናገሩ የሚሉ ይገኙባቸዋል።
ሳምንታዊ ቅንብሮች ዛሬ በውይይቶች ነው የሚተኩት። አብዛኛውን ከወቅቱ ልዩ ርዕስ ጋር የተዘጋጁ ዝግጅቶች ናቸው የምናቀርበው። ሐሙስ መጋቢት 20 2010 ዓ.ም አስተናጋጆች አሉላ ከበደና
አዲሱ አበበንን እስከ ምሽቱ 4 ሰዓት አብረን እንድናመሽ እንጋብዛለን።
አሁን የሰዓቱን የዓለም ዜና።
አዲሱ የኢህአደግ ሊቀመንበር ዶክተር አብይ አህመድ የፊታችን ሰኞ ጠዋት በጠቅላይ ሚኒስትርነት ቃለ መሐላ እንደሚፈጽሙና ለኢትዮጵያ ሕዝብ ንግግር እንደሚያደርጉ ተገለጠ። በኦህዴድና በኢህአደግ ምክር ቤት አባላት እምነት የተጣለባቸው የዶክተር አብይ የስልጣን ዘመን መጪ ተስፋዎችና ፈተናዎችም ከወዲሁ እያነጋገሩ ናቸው። ይህ በእንዲህ እንዳለ ገዢው ግንባር ኢህአደግ አዲስ ሊቀመንበር መሰየሙ ተስፋ የፈነጠቀ እንደሆነ ጥቂት የአዲስ አበባ ነዋሪዎች ተናገሩ። የአዲስ አበባ ሰዎች የአዲስ ሰው መመረጥ ደግሞ ብዙ ለውጥ እንደማያመጣም የተናገሩ አሉ። የፖለቲካ ምህዳሩን ማስፋትና እርቅና አንድነትን ማውረድ የአዲሱ የኢህአደግ ሊቀመንበር ብሎም የጠቅላይ ሚኒስትሩ ቀዳሚ ስራ እንደሚሆን ብዙዎች ይስማማሉ። በዚህ ላይ መጽሔት ዘገባ ይኖረዋል።
አንድ የኬንያ ተቃዋሚ የአገሪቱ ባለስልጣናት በግዳጅ ከሀገር እንዳባረሯቸው ተናገሩ። ሚጉና ሚጉና በፌስቡክ ገጻቸው እንዳስታወቁት ባለፈው ወር ከተባረሩ በኋላ ከካናዳ እንደተመለሱ፣ ካለፈው ሰኞ አንስቶም በናይሮቢው ዓለም አቀፍ አውሮፕላን ጣቢያ ውስጥ በሚገኝ መጸዳጃ ቤት ተቆልፎባቸው ሰንብተዋል። የሚጉና ጠበቆች በበኩላቸው ደንበኛቸው የተባረሩት ከፍርድ ቤት ትዕዛዝ ውጪ ነው ይላሉ። ገልሞ ዳዊት ተከታዩን አድርሶናል።
የኬንያ መንግስት የብሔራዊ ንቅናቄ መሪ በማለት ራሳቸውን የሚጠሩትን ሚጉና ሚጉናን በድጋሜ ወደ ሀገር እንዳይገቡ ከለከለ። ሚስተር ሚጉና የካናዳና የኬንያ ጥምር ዜግነት ያላቸው ሲሆኑ ከወራት በፊት የኬንያ መንግስት ከትውልድ ሀገራቸው ወደ ካናዳ እንዳባረራቸው ይታወሳል። የኬንያ ኢሚግሬሽን ኃላፊዎች ለሚስተር ሚጉና ወደ ኬንያ እንዲገቡ የቱሪስት ቪዛ ቢፈቅዱላቸውም የዜግነት መብትን ይከለክላል ሲሉ ውሳኔውን ውድቅ አድርገዋል። በዚህን ጊዜ የጸጥታ ኃላፊዎች ሚስተር ሚጉናን በጆሞ ኬንያታ አየር ማረፊያ በቁጥጥር ስር እንዳቆዩአቸውና በወቅቱም ከጸጥታ ኃይሎች ጋር ውዝግብ ውስጥ መግባታቸው ተዘግቧል።
This is my country of residence. This is my country of birth.
ሚስተር ሚጉና በድጋሚ ትላንት እኩለ ሌሊት ከኬንያ እንዲባረሩ ሆኗል። የኬንያ ከፍተኛ ፍርድ ቤት የሀገሪቱ መንግስት ሚስተር ሚጉና ወደ ሀገር እንዲገቡ የመንግስት ኃላፊዎችን ቢያሳስብም የመንግስት ኃላፊዎች የፍርድ ቤቱን ውሳኔ ጥሰው ሚስተር ሚጉናን በድጋሚ አባረዋቸዋል። በዚህም የኬንያ ከፍተኛ ፍርድ ቤት በሶስት የኬንያ መንግስት ኃላፊዎች ማለትም በኬንያ ሀገር ሚኒስተር ፍሬድ ማቲያንጊ፣ በኬንያ ፖሊስ ኮሚሽን ኃላፊ ጆሴፍ ቦኔት እና በኬንያ ኢሚግሬሽን የበላይ ኃላፊ ጎርደን ከለሏንጋ ላይ ክስ መስርቶ በእያንዳንዳቸው ላይ የ200,000 የኬንያ ሽልንግ ቅጣት በይኖባቸዋል። ውሳኔውን ያሳለፉት ዳኛ ጆርጅ ኦዱንጋ ናቸው።
That the first, second and third respondents have violated Article 10 of the Constitution by failing to adhere to the rule of law.
የመጀመሪያው ሁለተኛና ሶስተኛ ተከሳሾች የኬንያን ህገ መንግስት አንቀጽ 10ን ጥሰዋል። ያም ለህግ የበላይነት ባለመገዛት የዚህን ፍርድ ቤት ትዕዛዝ እምቢ ብለዋል። አሁን በዚህ ችሎት ከህዝባዊ ስራቸው የማግለል ጉዳይ በሌላ ችሎት የሚመለስበት ይሆናል። በሁለተኛ የመጀመሪያ ሁለተኛና ሶስተኛ ተከሳሾች እያንዳንዳቸው የ200,000 የኬንያ ሽልንግ ቅጣት ተላልፎባቸዋል። ያም ከሚመጣው ደሞዛቸው ተቀንሶ ገቢ ይሆናል። የዚህ ፍርድ ቤት ሬጅስትራር ተፈጻሚነቱን ከቀጠራቸው ጋር ያስፈጽማል ተብሏል።
ሚስተር ሚጉና ትላንት ወደ ዱባይ በሚበራ አውሮፕላን ከኬንያ የወጡ ሲሆን በትውልድ ሀገራቸው የገጠማቸው ሁኔታ የጤና መታወክ እንዳስከተለባቸው ጥበቃቸው ተናግረዋል። በአሁኑ ሰዓት በኤሚሬትስ ህክምና ላይ ሲሆኑ ለተባበሩት አረብ ኤሚሬትስ የመንግስት ኃላፊዎችም ከኬንያ በስተቀር ወደ ሌላ ሀገር መሄድ እንደማይፈልጉ መናገራቸውን የኬንያው ዴይሊ ኔሽን ጋዜጣ ማምሻውን ዘግቧል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ስልጣናቸውን በሰዓቱ ለመልቀቅ የወሰኑት የቦትስዋናው ፕሬዚዳንት አመራሩን አንለቅም ለሚሉ የረጅም ዘመን የአፍሪካ መሪዎች መልእክት ማስተላለፋቸው ተገለጠ። ፕሬዚዳንቱ በዚህ ውሳኔያቸው መጀመሪያ እንደ ዚምባብዌው ፕሬዚዳንት ሮበርት ሙጋቤ፣ ቀጥሎም እንደ ዲሞክራቲክ ኮንጎ ሪፐብሊክ ፕሬዚዳንት ጆሴፍ ካቢላ ለመሳሰሉ ስልጣን ላይ ሙጭጭ ለሚሉ የአፍሪካ መሪዎች ነው መልእክታቸውን ያስተላለፉት ተብሏል። በዚሁም መሰረት ስልጣን መልቀቅ የእርሳቸው ተራ ነውና ፕሬዚዳንት ኢያን ካና ልክ ከ10 ዓመት በኋላ በመጪው ቅዳሜ ስልጣኑን ለምክትል ፕሬዚዳንቱ ለሞጎትሲ ማሲሲ እንደሚያስረክቡ ተገልጧል። ቦትስዋና ብዙውን ጊዜ በነጻና ሀቀኛ ምርጫ በማካሄድም በተለይ ከነጻነት በኋላ በከፍተኛ ሙስናም የማትታማ ሀገር መሆኗ ይነገርላታል። የፕሬዚዳንቱ ቃል አቀባይ ጄፍ ራምካ እንደገለጡት ፕሬዚዳንት ካሄማ ነጻነትና እኩልነት የሰፈነባት ሀገር ትተው ነው ከስልጣን የሚወርዱት ብለዋል።
አድማጮች ዜና የምትተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ፓኪስታን እየተፈለጉ ያሉ አማጽያን ጎረቤት ሀገር ውስጥ የሽብር ተግባር እያካሄዱ መሆናቸውን የሚያመለክት መረጃ የያዘ ዶሴ ለአፍጋኒስታን መላኳን አስታወቀች። ፓኪስታን ዛሬ ይህን መረጃ የወሰደችው ከፍተኛ የዩናይትድ ስቴትስ ዲፕሎማት አሊስ ዌልስ አፍጋኒስታን ውስጥ ሰላም ስለሚመሰረትበት ሁኔታ ለመወያየት አገሯ ውስጥ በሚገኙበት ወቅት መሆኑ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ መሐመድ ፋይዛል እንደተናገሩት ዶሴው የተላለፈው ኢስላማባድ ውስጥ በሚገኘው የአፍጋኒስታን ኤምባሲ አማካኝነት መሆኑም ታውቋል።
የሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡን ደቡብን እና የደቡብ መሪው ሙን ጄኢን በመጪው ሚያዝያ 19 ለጋራ ውይይት እንደሚገናኙ ተገለጠ። ይህ ታሪካዊ የተባለ ግንኙነት ቀን ይፋ የተደረገው ዛሬ ሐሙስ የሁለቱም አገሮች ልዑካን ተኩስ አቁም ስምምነት በተደረሰበት በፓን ሙንጁን መንደር በተወያዩበት ወቅት መሆኑ ተገልጧል። ይህ ስፍራ እንደ አውሮፓውያን የዘመን አቆጣጠር ከ1950 እስከ 1953 ድረስ ከነበረው የእርስ በርስ ጦርነት በኋላ ሁለቱንም አገሮች የሚለይና ከጦርነቱ ነጻ የሆነው ቀጣና መሆኑም የሚታወቅ ነው። የሁለቱ መሪዎች ግንኙነት እንዲካሄድ ስምምነት የተደረሰው የሰሜኑ መሪ ኪም ጆንግ ኡን ቻይናን በሚስጥር ጎብኝተው ከተመለሱ በኋላ እንደሆነም ይታወቃል።
በተያያዘ ዜና በፒዮንግያንጉ አመራር የሚካሄደው አፈናና ሰብአዊ መብት ረገጣ በኒኩሌር ስምምነቱ የውይይት ወቅት ሊዘነጋ ይችላል በማለት የሰሜን ኮሪያ ማህበረ ግዩራን ስጋታቸውን ገለጡ። ቀደም ባለው ዜና እንደተገለጠው የሁለቱ የሰሜንና ደቡብ ኮሪያ መሪዎች ከወር በኋላ ሚያዝያ 19 ቀን ሊገናኙ ተወስኗል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕም ከዚያው ቀጥሎ ባለው ግንቦት ወር ከኪም ጋር ይገናኛሉ ነው የተባለው። የሁለቱም ጊዜያት ግንኙነት ስብሰባ ትኩረት በሰሜን ኮሪያ የኒውክሌር ጦር መሳሪያ ፕሮግራም ቅነሳ ላይ እንደሚሆን ተገልጧል። በዚህም የተነሳ ነው የሰሜን ኮሪያ ስደተኞች የእኛ የመሰደድ ጉዳይ እንዳይዘነጋ የሚል ማሳሰቢያ ከወዲሁ ያሰሙት። ዜናው አበቃ። We'll be right back.
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን በአለም ዜና የጀመረው መደበኛው ፕሮግራማችን በ19 በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው ዝግጅት ማለትም የዕለቱ አብይ ርዕስ ነው የምናልፈው። አስቀድሞ ግን ቆየት ብለው ከሚቀርቡት ዝግጅቶች አንዱን ቃምስ ነው።
በእኔ ሀሳብ ዶክተር አብይ ከሁሉ አስቀድሞ ከእሳቸው ቀደም ከነበሩት ሁለት ጠቅላይ ሚኒስትሮች ውድቀት ለመማር መዘጋጀት አለባቸው። የተለያዩ ዘርፎች አሉ። አንደኛው ለጊዜያዊ ፖለቲካ ጠቀሜታ ተብሎ ዘላቂነት ያላቸው የህዝብ ጥቅምና የማይተናኮሉ ነገሮችን ከማድረግ መታገት ራስን መቆጠብ ነው።
የአዲሱን የኢህአዴግ ሊቀመንበርና የመጪውን የኢትዮጵያ ጠቅላይ ሚኒስትር የሚሆኑት ሰው መመረጥ ተከትሎ ዘጋቢያችን በተለያዩ አዲስ አበባ አካባቢ ተዘዋውሮ ካነጋገራቸው የከተማይቱ ነዋሪዎች አንዱ ናቸው። የተለያዩ ድምጾች በተካተቱበት ቅንብር በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ አዲሱ
የኢህአደግ ሊቀመንበር ዶክተር አብይ አህመድ የፊታችን ሰኞ ጠዋት ጠቅላይ ሚኒስትርነት ቃለ መሐላ ይፈጽማሉ። ለኢትዮጵያ ህዝብም ንግግር ያደርጋሉ። በኦህዴድና በኢህአደግ ምክር ቤት አባላት እምነት የተጣለባቸው የዶክተር አብይ የስልጣን ዘመን መጪ ተስፋዎችና ፈተናዎችም ከወዲሁ እያነጋገሩ ናቸው ብሏል እስክንድር ፍሬው ከአዲስ አበባ በላከው ዘገባ።
ወጣቱ የፖለቲካ ሰው ዶክተር አብይ አህመድ ከፊታችን ሰኞ ጀምሮ ጠቅላይ ሚኒስትር የሚለውን ማዕረግ በይፋ ይረከባሉ። እናም ከጥቂት ቀናት በኋላ ዘመነ ኃይለ ማርያም ደሳለኝ አብቅቶ የእርሳቸው የኃላፊነት ጊዜ ይጀመራል። የገዢው ፓርቲ ምንጮች ለአሜሪካ ድምፅ እንደገለጹት ሰኞ የሚካሄደው የፓርላማው ልዩ ስብሰባ አጀንዳ ይሄው ቃለ መሐላ የመፈጸምና የስልጣን ርክክብ ነው። ቃለ መሐላውን ተከትሎም ያኔ ጠቅላይ ሚኒስትር ተብለው የሚጠሩት ዶክተር አብይ ለመላው የኢትዮጵያ ሕዝብ ንግግር እንደሚያደርጉ ይጠበቃል። ያኔ ስለ አዲሱ ሰው የፖለቲካ አላማና አገራዊ እቅድ የተሻለ ፍንጭ ይኖራል። እድሜያቸው በአርባዎቹ መጀመሪያ የሆነው ዶክተር አብይ አህመድ ወደ ከፍተኛ ኃላፊነት የመጡት ደረጃ በደረጃ ነው። ኦህዴድ ከተመሰረተበት ጊዜ ጀምሮ በአባልነት የቆዩት ዶክተር አብይ ፓርቲው በወታደራዊ ዘርፍ የሰጣቸው ስምሪት ቀዳሚ ኃላፊነታቸው እንደነበር መረጃዎች ያሳያሉ። የኮሎኔልነት ማዕረግም አላቸው። በአጭሩ ኢንሳ በመባል የሚታወቀውን ብሔራዊ የመረጃ ደህንነት ኤጀንሲ ንድፈ ሐሳብ በመቅረጽና ወደ ትግበራ በመለወጥ መሳተፋቸውም ተገልጿል። የሳይንስና ቴክኖሎጂ ሚኒስትር ሆነው ባገለገሉበት አጭር ጊዜ ያመጡት ለውጥም የአመራር ብቃታቸው ማሳያ መሆኑን የሚናገሩ አሉ። የሆዴድ ቃል አቀባይ አቶ ካሳሁን ጉፌ አንዱ ናቸው።
ለአንድ ዓመት አካባቢ ነው የሰሩት። ያንን ቢሮ ዶክተር አብይ ብዙ ጊዜ የ21ኛ ክፍለ ዘመን አመራር ነው፣ ስትራቴጂስት ነው፣ ኢኖቬተር ነው፣ ሀሳቦችን ያፈልቃል። በጣም ወርኪንግ ኢንቫይሮንመንት በማመቸት ይታወቃል። ሳይንስና ቴክኖሎጂ ሚኒስቴርን ከተራ መስሪያ ቤትነት እንደ ቱሪስት መዳረሻ መስህብ እስከሚጎበኝበት ተቋም ድረስ የቀየረና የተገበረ ሰው ነው። በተመሳሳይ ታድሶ በተጀመረበት ወቅት በምክትል ፕሬዚደንት ማዕረግ የኦሮሚያ ብሔራዊ ክልላዊ መንግስት ከተማ ልማትና ቤቶች ቢሮ ኃላፊ ሆኖ በተቀመጠበትም ወቅት ዝም ብሎ ባዶ ኮንዶሚኒየም የሚመስል ህንፃን በጣም ሞደርን አድርጎት ለአይን የሚማርክ ማንም ሰው ፈዞ የሚያይበት ዲዛይን ያደረገ በጣም ፔፐርለስ ወርኪንግ ኢንቫይሮንመንት የፈጠረ የሰራተኛውን አመለካከት የቀየረ አለቃና ምንዝር አስተሳሰብ ያጠፋ አብሮ በቲም ብዙ ስራ የፈጸመ ጓድ ነው።
በግል ህይወታቸው ባለትዳር የሁለት ልጆች አባትና የፕሮቴስታንት ክርስትና እምነት ተከታይ ናቸው ዶክተር አብይ። እናም ወጣቱ የቤተሰብ አስተዳዳሪ አሁን ደግሞ ታላቅ አገራዊ ኃላፊነት ሊረከቡ ተዘጋጅተዋል። በአዲሱ ኃላፊነት ሊመዘኑም ጊዜው ደርሷል። ምንጮች እንደሚገልጹት ሂደቶችም እንዳረጋገጡት ፓርቲያቸው ኦህዴድ ለዚህ ኃላፊነት ካመነባቸው ቆይቷል። ከእርሳቸው በፊት የኦህዴድ ሊቀመንበር የነበሩት አቶ ለማ መገርሳ ያንን ኃላፊነት ለዶክተር አብይ አስረክበው ወደ ምክትልነት ዝቅ ብለዋል። በኢህአዴግ ምክር ቤት ለሊቀመንበርነት ብሎም ለጠቅላይ ሚኒስትርነት በተደረገው ምርጫ ዶክተር አብይን ለእጩነት የጠቆሙትም ራሳቸው አቶ ለማ መሆናቸውን ምንጮች ነግረውኛል። የተመረጡት ከኦህዴድ ውጭ ያሉ የኢህአዴግ አባል ድርጅቶችን ድምፅ ጭምር በማግኘት መሆኑ ደግሞ በግንባሩ ውስጥ የተሰጣቸውን ቦታ ሊያሳይ ይችላል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ራሳቸው ዶክተር አብይ እንዲመረጡ መፈለጋቸውን እነዚሁ ምንጮች ጠቁመዋል። አቶ ኃይለማርያም ስልጣናቸውን ለማስረከብ የወሰኑት የመፍትሄው አካል ለመሆን እፈልጋለሁ በማለት ጭምር እንደሆነ ይታወሳል። ለዶክተር አብይ መመረጥ አንዱ ምክንያት ተቃውሞ የበዛበትን የኦሮሚያ ክልል የሚወክሉ መሆናቸው እንደሆነ የሚገልጹ አስተያየት ሰጪዎች አልጠፉም። በአገሪቱ ላለው አለመረጋጋትና ለቀጠለው ፖለቲካዊ ችግር መፍትሄ ይሆናል በሚል ሳቤ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ በእነዚህ አስተያየቶች አይስማሙም። የርሳቸው መመረጥ ለለውጥ የተዘጋጁ ናቸው ከሚል ሳቤ ጋር የተያያዘ እንደሆነ ነው የሚያምኑት።
በራሱ አዲሱ ተመራጭ መሰየም ለዚህ ነው ብሎ መናገር፣ ምክንያቱም የነበሩት ጥያቄዎች በጣም ከዚህ የዘለሉ ናቸው። እገሌ መሆን አለበት እገሌ መሆን የለበትም የሚለው አይመስለኝም። ነገር ግን ለለውጥ የተዘጋጀ ለለውጥ ራሱን ያስገዛ ሰው ቢመራው ሌሎች የተነሱ በርካታ የህብረተሰቡን ጥያቄዎች ይመልሳል የሚል እሳቤም የነበረ ይመስለኛል። በተከታታይ የሚወሰዱ እርምጃዎች ናቸው ዋናዎች። ማለትም ለህዝብ ተገቢ ጥያቄዎች ትክክለኛ መልስ ለመስጠት የሚያስችሉ ሁኔታዎችን ቀይሶ ወደ ተግባር የመግባቱ ጉዳይ ነው ዋናው ጥያቄ የሚሆነው።
በዚሁ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ሌላው ተንታኝ ዶክተር አስናቀ ከፋለ በበኩላቸው ውሳኔው ሁለት ነገሮችን ያማከለ እንደሆነ ይገምታሉ።
በአንድ በኩል ይሄን ነገር ስንመለከተው ከዚህ በፊት ባልተለመደ ሁኔታ የዚህ የሊቀመንበር ምርጫው ብዙ ውይይት ተደርጎበታል። ኦህዴድ በቅርቡ ባደረገው ስብሰባ የአመራር ሽግሽግ አድርጓል። ባለፈው ጊዜ የኦህዴድ ስራ አስፈጻሚ የሰጠውን መግለጫ ለየት ያለ መግለጫ ነው የሰጠው። ስለ አለው የፖለቲካ ሁኔታ ከሌሎች ተቃዋሚ ኃይሎች ጋር የመስራት የፖለቲካ ምህዳሩን በማስፋት በተመለከተ ያወጣው ሀሳብ አለ። ከዛ በተጨማሪ በቅርቡ አመራር ሽግሽግ በሚደረግበት ጊዜ አቶ ለማ መገርሳ ከኦህዴድ ሊቀመንበርነት ተነስተው ምክትል ሊቀመንበር ሲሆኑ፣ ዶክተር አብይ ሊቀመንበር ሲሆኑ አመራር ላይ የመሳተፍ ፍላጎት በኦህዴድ መካከል እንዳለ ወደ ፌዴራል መጥቶ ሚና ለመጫወት ከፍተኛ አመራሩ ላይ በምርጫ ላይ መምጣት ፍላጎት እንዳለ ያሳየ ይመስለኛል። ሌሎች እንግዲህ የምክር ቤቱ አባላትም አሁን እድሉን ለዶክተር አብይ ሲሰጡ ለሀገሪቱ አሁን በዚህ በተቃውሞ በብዛት ያለበት የኦሮሚያ ክልል ከመሆኑ አንጻር መፍትሄ ሊያመጣ ይችላል የሚል ሀሳብ ያለም ይመስለኛል። ያለውን ችግር ለመፍታት አንድ እርምጃ ሊሆን ይችላል ተብሎ የታሰበ ይመስለኛል።
የዶክተር አብይ ስኬት ሊኖራቸው በሚችለው የስልጣን መጠን ጭምር እንደሚወሰን ከወዲሁ እየተናገሩ ያሉ ወገኖች አሉ። እንደዚህ አይነት አስተያየቶች መነሻ የሚያደርጉት የጠቅላይ ሚኒስትር ኃይለ ማርያምን የስልጣን ዘመን ነው። ከዚህ ዓለም በሞት የተለዩትን አቶ መለስ ዜናዊን ተክተው በ2005 ዓመተ ምህረት መጀመሪያ ወደ ጠቅላይ ሚኒስትርነት የመጡት አቶ ኃይለ ማርያም ሙሉ ስልጣን አልነበራቸውም የሚሉ ወገኖች መኖራቸው የአደባባይ ሚስጥር ነው። እንደዚህ አይነት አስተያየቶችና ራሱ ኢህአዴግ የሚያራምደው የጋራ አመራር የተሰኘ መርህ የዶክተር አብይን ስልጣን ሊገድቡ ይችሉ ይሆን? የአዲስ አበባ ዩኒቨርሲቲው ዶክተር አስናቀ ሀሳባቸውን አካፍለውኛል።
ይሄ ነው ለማለት በአሁኑ ጊዜ የሚከብድ ይመስለኛል። ለምን እንግዲህ አንዱ ያየነው ነገር ምንድን ነው? በህገ መንግስቱ የተቀመጡ ስልጣኖች አሉ፣ የስልጣን ክፍፍሎች አሉ። ለምሳሌ በስራ አመራሩና በስራ አስፈጻሚውና በህግ አውጪው በፍርድ ቤት መካከል ህገ መንግስቱ ስልጣኖችን ከፋፍሏል። ግልጽ በሆነ መልኩ ስልጣኖችን ከፋፍሏል። የሆነው ግን ምንድን ነው? ባለፉት አመታት ያየነው መሪ ድርጅቱ ወይ በፖለቲካል ፓርቲውና በመንግስት መካከል ያለው የስልጣን ክፍፍል ወይም ደግሞ ገደብ እየሳሳ በመምጣቱ በመንግስትና በፓርቲ መካከል የመቀላቀል ነገሮች በሰፊው ተንጸባርቀዋል። ይሄን ነገር እንዴት አድርገው አንድ ሰው ብቻውን ሊያርቀው ይችላሉ የሚለው አስቸጋሪ ይመስለኛል አሁን ባለው ሁኔታ። ያም ሆኖ ግን አንድ ሰው ወደ አመራር በሚመጣበት ጊዜ ወደ አመራር ወደ የዚህ የፖለቲካ አስተዳደር መሮዎች በምንገባበት ጊዜ ሁለት ነገሮች ያሉ ይመስለኛል። በእንግሊዝኛው ኤጀንሲና ስትራክቸር፣ አንድ መዋቅሩ ምንድን ነው የሚሰጠው፣ መዋቅሩ ምን ፈተናዎችን ያመጣል፣ ምን አማራጮችን እድሎችን ይሰጣል። ሁለተኛው ደግሞ ራሱ አንድ ሰው ወደ አመራር በሚመጣበት ጊዜ የራሱ ምን አይነት እድሎችን ይፈጥራል። እንግዲህ የዚህ መስተጋብር ነው መጨረሻ ላይ አንድ አመራር ጥሩ ነው በጥሩ ሁኔታ ሊወጣ ችሏል ወይም ላይወጣ ይችላል የሚለውን። እንግዲህ ዶክተር አብይን በዚህ በሁለቱ መካከል አንደኛ መዋቅሩ መጀመሪያ አሁኑ ሲመረጡ የኢህአዴግን ፕሮግራም ሊያስፈጽሙ በኢህአዴግ ስራ አስፈጻሚ በኢህአዴግ ምክር ቤት ነው የተመረጡት። እዚህ የፖለቲካ ድርጅትን አላማ ለማስፈጸም ነው የተመረጡት። ከዛ ውጭ ይሆናሉ ለማለት አስቸጋሪ ነው የሚሆነው። በሌላ በኩል ደግሞ የራሳቸው ሰብዕና ምንድን ነው፣ የራሳቸው በዚህ አስቸጋሪ ፈተና ባለበት ወቅት ይህን አመራር ለመውሰድ ራሳቸውን በእጩነት ሲያቀርቡ ድጋፍ ሲሰጣቸው ምን ለማበርከት አስበዋል የሚለውን ማየት ነው የሚሻለው። ራሳቸውም እንግዲህ እድሉ በሚያገኙበት ጊዜ ለህዝብ መግለጽ ይገባቸዋል ብዬ ነው የማስበው።
ዶክተር አብይ አህመድ ቃለ መሐላ በሚፈጽሙበት የሰኞው የፓርላማ ልዩ ስብሰባ ዲፕሎማቶችና ሌሎች እንግዶች እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። ተከታዩም ከዚሁ አብይ ርዕስ ጋር ያቆየናል። የዶክተር አብይ አህመድ የኢህአደግ ሊቀመንበር ሆኖ መመረጥ ብሎም መጪው የአገሪቱ ጠቅላይ ሚኒስትር መሆን በተቃዋሚዎች ዘንድ ምን አይነት ስሜት አሳድሮ ይሆን? በአገሪቱ መጪ ጣስ ምን አይነት አንደምታ ይኖረዋል? በትናንቱ ምሽት በጀመርናቸው ውይይቶች በውጭ አገር ከሚገኙ ተቀዳሚ ተቃዋሚ ቡድኖች የሁለቱን አመራር አወያይተናል። የአርበኞች ግንባር ሊቀመንበሩ ዶክተር ብርሃኑ ነጋ እና የኦሮሞ ዲሞክራሲያዊ ግንባር የውጭ ግንኙነት ኃላፊው ዶክተር መሐመድ ሐሰን ናቸው። አሉላ ከበር ነው ያዋያቸው።
እንግዶች አመሰግናለሁ ሁለታችሁንም። ዶክተር ብርሃኑ ከርሶ ልጀምር። ዜናውን ከሰማችሁበት ሁኔታ እንደርደር። በምን መልኩ ተከታተላችሁት? ምን አይነት ስሜት ተሳሳደረቦት? ዶክተር ብርሃኑ
በጣም አመሰግናለሁ አሉላ ስለ ግብዣው። ወሬዎች እንደሰማው የመጀመሪያው ጥያቄ በላቴ ላይ የመጣው ይሄ ነገር የሀገሪቱን የወደፊት ሁኔታ በሚመለከት ከዚህ በፊት እንደተለመደው ወያኔ በሴራ የሚያደርገው ከፊት አንድ ሰው አስቀምጦ ከኋላ ታቅፎ የሚሆን ሌላ አስቀምጦ ከዚህ በፊት ሲሄድበት የነበረው እንደመሄድ ነው የሚለውን ጥያቄ ለመመለስ በቂ መረጃ ስላልነበረኝ የነበረኝ ስሜት ተስፋ አለኝ በቂ ውይይት ተደርጎበትና ሀገሪቱን ወደ ተረጋጋ አቅጣጫ መውሰድ አለብን የሚል ክርክር ተደርጎ ለውጥ የሚፈልገው ኃይል አሸናፊ ሆኖ ነው ብዬ ተስፋ እያደረግኩ፣ ግን ዝርዝሩን እስከማውቅ ድረስ ምንም አይነት ድምዳሜ ላይ ላለመድረስ ወስኜ የነበረ የተቀበልኩት ጥሩ ገጽታው ይታየኛል። ያ ጥሩ ገጽታ ግን ሊሆን የሚችለው በእርግጥም ዜግ ደረጃ እንደ ድርጅት በኢህአዴግ ውስጥ ለውጥ የሚፈልጉ ኃይሎች ኢቨን ህወሓት ውስጥ ያሉትንም ሰዎች ጨምሮ እስካሁን አገሪቱ ስትሄድበት የነበረው ሁኔታ የሚያስኬድ አይደለም። በዚህ ደግሞ ከቀጠልን አገሪቱን ወደ ከፍተኛ ቀውስ ልንከታት እንችላለን እና እዛ ከመሄድ የለውጥ አቅጣጫ መሄድ እንችላለን ብሎ የሚ ኃይል አሸንፎ የወጣበት የዛ ውጤት ነው ብዬ ተስፋ እያደረግኩ ነው።
መልካም። በድርጅታቸው መግለጫ ጭምር የወጡትን ጨምረን በተጨባጭ የሚታዩና ምናልባትም ከሚነሱ ጥያቄዎች ጋር የሚዛመዱትን እናነሳሳለን። ዶክተር ሐሰን ወደ እርስዎ ልሻገር። ድርጅቶ ኦሮሞ ዲሞክራሲያዊ ግንባርም በተመሳሳይ መግለጫ አውጥቷል። የዶክተር አብይን ለዚህ ኃላፊነት መብቃት በመልካም ዜናነት መቀበላችሁን ይገልጽና ዝርዝሮችን ያነሳል። እንደ ዶክተር ብርሃኑ ሁሉ እርስቲ እንደ ግለሰብ ፖለቲካ ውስጥ ሚና እንዳለው ግለሰብ ወይንም እንደ ፖለቲካ ተዋናይ እንዴት ተቀበሉት ዜናው ነው?
ከሁሉ አስቀድሜ ለማስረገጥ የምፈልገው ባለፉት 3 ዓመታት መላው ኦሮሚያ በለውጥ ማዕበል ሲናጥ ነበር። ይሄ የህዝብ እንብተኝነት ግንጭ ተነስቶ ኦሮሚያ ሙሉ በሙሉ በማዳረስ ከዛም ተሻግሮ ጎንደር፣ ባህር ዳር እንዲሁም ኮንሶና ሌሎች ኢትዮጵያን ብዙ አካባቢዎች ያዳረሰ ህዝባዊ ትግል ቀስ በቀስ ሁሉን አፈና፣ ትራት፣ ግድያዎችን ተቋቁሞ የዛሬ አመት በኦፒዲ ውስጥ ትልቅ የለውጥ ብስራት ፈጠረ። አዳዲስ መሪዎች እንዲወለዱ አደረገ። ዶክተር አብይም ይሄ የኦሮሞ የህዝብ እንብተኝነት አመጦ የወለዱ የለውጥ ልጅ አድርጌ ወስደዋለሁ። እንግዲህ በዚህ በ3 ዓመታት ውጭ ሆነን ለምንመለከተው ይሄ አብዮት ይቀለበሳል ወይስ ከግድ ይደርሳል ፍራቻም እንደነበረ ይታወቃል። የኢህአዴግም ስብሰባ በመራዘሙ የተነሳ ጭቅጭቆችም እንደተነሱ ሽክሽክታ ስለሚሰማ ምን አይነት ለውጥ ይዞ ይነሳል የሚል ስጋቶች እንደነበሩ ለማስታወስ ፈልጋለሁ። በመጨረሻ ላይ የኦሮሞ ዲሞክራሲያዊ ድርጅት ኦፒዲዮ ህዝቡን ቃል በገባው መሰረት የለውጥ አጀንዳውን ለማራመድ የራሱን ተወካይ የኢህአዴግ ሊቀመንበር አድርጎ ማስመረጡ በጣም ታሪካዊ ይመስለኛል። በሌላ በኩል ደግሞ መዘንጋት የሌለበት በኢትዮጵያ ታሪክ እኔ ኦሮሞ ነኝ የሚል ሰው ቋንቋ የሚናገር ባህሉን የሚያከብር የኦሮሞን ህዝብ በደል የሚናገር እና ከዛም ተሻግሮ በኢትዮጵያ ውስጥ መሰረታዊ ዲሞክራሲያዊ ለውጥ እንዲመጣ የሚፈልግ ሰው ስልጣን መጨበጡ ለብዙ ሰው ደስታ እንደሚሆን ግልጽ ነው። ለእኔም ትልቅ ደስታ ነው።
የለውጡን አዝማሚያዎች ምን አይነት ለውጥ እስከሚለው ድረስ በተናጥል ጥያቄዎች ውስጥ እንድትመልሱ እድል ሰጣለሁኝ። ወደ ተከታዩ ጥያቄ ልሻገር። ዶክተር ብርሃኑ፣ በሁለታችሁም በኩል የተስፋ ስሜት ማጫሩን ጠቁማችኋል። ነገር ግን ከሆነ የሚል ነገር በተለይ የአርበኞች ግንቦት ሰባት የአንድነትና ዲሞክራሲ ንቅናቄ ድርጅቶ መግለጫ ላይ ይታያል። በንግግሩም ይህንኑ አስረግጠዋል። በኢህአዴግ ውስጥ ለውጥ ፈላጊዎች ገነው ወይም ተጽዕኖ ማድረግ ችለው ከሆነ ይላሉ፣ ለውጥ ፈላጊዎች በጋራ አሸንፈው ከሆነና ዶክተር አብይ በተለይ በኦህዴድ ምክር ቤት ስብሰባ መግለጫ ያወጡትን ያን ለውጥ ፈላጊ አቅጣጫ ተግባራዊ ለማድረግ ወስነው ከሆነ እሰየው ነው ይላል መግለጫችሁ። ዶክተር ብርሃኑ፣ ምን አይነት ለውጥ የሚለው ራሱን የቻለ ነው። ምናልባት ሁሉም ለውጥ ፈላጊ ሊሆን ይችላል። ይሄ ለውጥ ፈላጊነት ስሜት በተጨባጭ እንዴት ይለካል? የመጀመሪያዎቹ ቀዳሚ እርምጃዎች ምን ይሆኑ ይሆን? ከአስቸኳይ ጊዜ አዋጁ አስቀድሞ ኢህአዴግ የወሰዳቸው እርምጃዎች በአዎንታዊነት የተለኩም የተወሰዱም ነበሩ። ኋላ ላይ አስቸኳይ ጊዜ አዋጁ መልሶ ወሰዳቸው እስኪባሉ ድረስ በአዲሱ ጠቅላይ ሚኒስትር የሚመራው ድርጅትም ሆነ መንግስት የመጀመሪያዎቹ እርምጃዎቹ ምን ሲሆኑ ይሆን? ያን የለውጥ ፈላጊነት አዝማሚያ አንጸባረቀ የምትሉት ዶክተር ብርሃኑ?
በእኔ እምነት በመግለጫችንም እንዳደረግ ነው እኛ እንደ ድርጅት ከተቋቋመን ጊዜ ጀምሮ የትግላችን መዳረሻ ኢትዮጵያ እውነተኛ ዴሞክራሲያዊ ስርዓት የሚፈጠርበት ሁኔታ ሲፈጠር ደስ የሚል እንደሆነ በተደጋጋሚ ይሄ አሁን ኢህአዴግ ውስጥ የተደረገው የምርጫ ውጤት በጥርጣሬና ቢሆን እያልን የምናገረው ምክንያቱም ሁለት እኛ በግልጽ ህብረ ያወቀው በድርጅት ውይይቶች ምን እንደሆኑ አውቀን በዛ መሰረት ምን አይነት ኃይል ገኖ ወጣ የሚለውን አናውቅ ብሎ አጠቃላይ የሆነ ግምት ያለ በእርግጥ ምን ይሄዶ ሀገሪቱን በሚመለከት ስምምነት ላይ ተደርሶ ወይም አብዛኑ በምን ጉዳይ በምን መልክ ነው ወደፊት የምንሄደው ዶክተር አብይን ስንመርጥ ምን እንዲሆን ፈልገን ነው የሚለውን ነገር ገና በደንብ በግልጽ አውቀው። ስለዚህ ከተስፋ ባገር እንዲህ ነው ማለት አንቺ ግን ለውጥ የምንለው ምን እንደሆነ እውነተኛ ለውጥ እኛ እንደ ድርጅት ብቻ ሳይሆን የኢትዮጵያ ህዝብ ከአንድ ጫፍ ወደ ሌላ ጫፍ ድረስ የታገለበት በኢትዮጵያ ውስጥ እውነተኛ ዴሞክራሲያዊ ስርዓት የህዝብ መብት የተከበረበት ህዝቡ መሪዎቹን በየሚመርጥበት እስከ ትልቁ የሁላ እርከን ድረስ ህዝቡ በነጻነት የሚመርጥበት ስርዓት እንዲፈጠር ነው። ይሄን ነገር ለማምጣት ነው ወይ ዶክተር አብይ በዚህ ኢህአዴግ ድርጅት ውስጥ የተመረጠው? ገና የምናውቀው ነገር አይደለም። ስለዚህ ተስፋ እናደርጋለን። ተስፋ የምናደርግበት ምክንያት ዶክተር አብይ አባል የሆነበትና ከፍተኛ አመራር ቦታ ይዞ ያለበት ኦህዴድ የማዕከላዊ ምክር ቤቱ ስብሰባ ላይ ስብሰባውን ከጨረሰ በኋላ በወጣው መግለጫ ምን እንዲመጣ እንደሚፈልግ ግልጽ አድርጓል። የለውጥ እንደሚሆንና ከገባችበት የፖለቲካ ቀውስ ህገ መንግስቱ ላይ የተጠቀሱት መሰረታዊ መብቶች ተከብረው በኢትዮጵያ ውስጥ ያገባናል የሚሉ ሀይሎች በሙሉ የተሳተፉበት ወደ እውነተኛ ዴሞክራሲያዊ የሚደረግ ሽግግር እንዲህ እንፈልጋለን የሚል መግለጫ አውጥተዋል። እንዳለ ይሄንን ይፈልጋሉ ብዬ ወስጃለሁ። ይሄን ይፈልጋሉ ብዬ ወስጄ ጥም ወደዛ ለሚሄዱ መሆን አለመሆናቸውን ምናን ከያዙበት ቀን ጀምሮ የሚወስዷቸው ምንጫዎች በእኛ እምነት ዶክተር አብይ ይህንን ስልጣን ሲይዙ፣ በነገራችን ላይ ዶክተር አብይ የገቡበት ሁኔታ የሚያስቀና ሁኔታ አይደለም የምለው በጣም ብዙ ችግሮች አሉበት። ሀገሪቱ ከፍተኛ ነውጥ ውስጥ ባለችበት ጊዜ የመጡ ስለሆኑ ትልቅ የታሰሩ ይችላሉ፣ ግን ተግዳሮቶች ይጠብቋቸዋል። ይህን ተግዳሮቶች ለመወጣትና በእርግጥም ለውጥ ፈላጊ መሆናቸውን ለማሳየት በመጀመሪያ ማድረግ ያሉባቸው ነገሮች አሉ። ከሚስግል ጀምሮ በተግባር መፈጸም ያለበት አሁንም በኢትዮጵያችን በጣም ብዙ ሺህ የሚሆኑ የፖለቲካ እስረኞች እንዳሉ ይታወቃል። ጓዳችን አንዳርጋቸው ጨምሮ እነኚህ ሁሉ የፖለቲካ እስረኞች መፈታት አለባቸው። በህገ መንግስቱ የተጻፉት መሰረታዊ የዜጎች መብቶች የሚጠበቁበት መጽሐፍ፣ መሰብሰብ፣ መደራጀት እነኚህ መብቶች የሚከበሩ መሆናቸውን በግልጽ ማስቀመጥ አለባቸው። በተግባር ማስባቸው ነገሮች ለማፈን የወጣውን የአስቸኳይ ጊዜ በአስቸኳይ ማፈረስ አለባቸው። በኢትዮጵያውያን ላይ እስከ ቅርብ ድረስ ዛሬ ትላንትና ድረስ በዚህ በአዋጅ ስም በብዙ ኢትዮጵያውያን ወገኖቻችን ላይ የተፈጸሙ እርምጃዎች አሉ፣ የተወሰዱ እርምጃዎች አሉ፣ ከማሰር ጀምሮ እስከ መግደል ድረስ። ይህ ነገር እንዳይሆን የደህንነትና የቃይሉ
እውነተኛ በህገ መንግስት የተቀመጠለትን ስራ እንዲሆን ለማድረግ የሚያስችል ለውጦች ማድረግ አለባቸው። እንደነኚህ አይነት ነገሮችን ለመውሰድ የመጀመሪያ ፍላጎት እንዳላቸው በንግግራቸው በግልጽ መናገር አለባቸው። ከዛ በኋላ ደግሞ እነኚህን በተግባር ለማሳየትና በተለይ ደግሞ በኦህዴድ መግለጫ ላይ እንዳሉት የይህ ችግር ለመፍታኛ ብቻ እንደ ድርጅት በቂ አይደለንም፣ አገሪቱ ፖለቲካ ያገባናል ብለው የሚያስቡ ኃይሎች ሁሉ የሚሳተፉበት ውይይት መክፈት አለብን ብለው ያወጡትን በተግባር ለማዋል ካሁኑ ግልጽ የሆነ መስመር ማሳየት አለባቸው። ይሄን ሲያደርጉ ዘን በርግጥም ለውጥ የሚፈልጉ መሆናቸውን እናያለን። ዘን በዚህ መልኩ የሚሄዱበት ከሆነ ሁላችንም እንዴት አገን ተባብረን እቺን ሀገር ከገባችበት ቀውስ አውጥተን ወደ ተደላደለ መሰረት እንጥላለን የሚል እምነት ሊያድርብን ይችላል። እስከዛ ድረስ ዝም ብሎ ዶክተር አብይ ስለተመረጠ ብቻ ከዚህ በፊት የነበረው አይነት ኃይለ ማርያም ተመርጦ ነበር ምንም ለውጥ እንደሌለ አይተናል። እንደዛ አይነት ነገር አለመሆኑን ማረጋገጥ ይገባናል። እሱን እስክናረጋግጥ ድረስ በተስፋ ግን በጥንቃቄና በከፍተኛ ንቃት እንጠብቃለን።
መልካም። እርሶስ ዶክተር ሐሰን የዶክተር አብይ ወደ ስልጣን መምጣት በተጨባጭ እንዲያመጣ የሚፈልጓቸው ለውጦች ምናልባትም ቀዳሚዎቹ እርምጃዎች የትኞቹ ሊሆኑ ይችላሉ ብለው ያምናሉ? አድማጮች፣ ከዶክተር ብርሃኑና ከዶክተር ሐሰን ጋር የጀመርነው ውይይት አልተቋጨም፣ ነገ ይቀጥላል። አሁን በትላንትናው ምሽት በአገር ውስጥ ከሚገኙ የተቃዋሚ የፖለቲካ ድርጅቶች ጋር ወደ ጀመርነው ተመሳሳይ ውይይት ወደ አቶ ሙላቱ ልምጣ። እርሶስ አቶ ሙላቱ በተጨባጭ ምን አይነት ለውጦች ሊመጡ ይችላሉ ብለው ተስፋ ያደርጋሉ? የዶክተር አብይ አህመድ መመረጥ በተጨባጭ ምን ለውጥ እንዲመጣ ሊያግዝ ሊረዳ ይችላል ብለው ተስፋ ያደርጋሉ? የትኞቹስ መንገዶች ከወዲሁ ትኩረት ሊሰጣቸው ይገባል?
ከ2006 ዓመተ ምህረት ጀምሮ እስካሁን ድረስ ይካሄድ የነበሩት መብት ጥያቄዎች አሁን ላለንበት ደረጃ አድርሶናል። የአስቸኳይ ጊዜ አዋጅ በታወጀበት እስካሁን ድረስ ህዝባችን እንደ ጎመን ነው ያለቀው ማለት ይቻላል። በየቦታው እስራት አለ። የአካባቢውም ደግሞ እንደዚህ የመብት ረገጣ፣ የዲሞክራሲ ጉዳይ የታፈነበት አካባቢ ነው ያለን እና እኚህ ዶክተር አህመድ ከፍተኛ ኃላፊነት ነው የሚጠብቃቸውም ፈታኝና አስቸጋሪ የሆነ ሁኔታ ነው። በአጠቃላይ የህዝብን ተአማንነት ለማግኘት እሳቸው ይህንን የመጀመሪያ ሊያደርጉት የሚገባው ይህን የአስቸኳይ ጊዜ አዋጅ የሚነሳበትን መንገድ አሁን በህዝብ ውስጥ በየአካባቢው ተሰራጭቶ ያሉት ራይት የመከላከያ ሰራዊት ለህዝብ ሰላም ለመስጠት ወደ ካምፓቸው የሚመለሱበት አሁን ሁሉም ሀዘንተኛ የሆነበትን ልጆችን በጠራራ ፀሐይ የገደሉ ይህንን ህግን አክብሮ የማስከበር ጉዳይ በጣም በጣም አስፈላጊ በመሆኑ ወንጀል የፈጸሙ ታጣቂዎች ወደ ህግ ፊት የሚቀርቡበት ሁናቴ፣ የታሰሩ ዜጎች አሉ፣ የፖለቲካ ታሳሪዎች እስካሁን ያልተፈቱ እነሱ እንዲፈቱ ይሄ ቅድመ ሁኔታ መወሰድ አለበት። ለሀገራችን ሰላም፣ ለሀገራችን አንድነት፣ ለልማታችን የሚረዳ ከሁሉም ተቃዋሚ ፓርቲዎች ጋር በአስቸኳይ ድርድር መካሄድ አለበት። ወደፊት ሰላምና ልማት የሰፈነበት መንግስት ማቋቋም አለብን። ይቺ ሀገራችን የሁላችንም ናት። የአንድ ሰውም አይደለም፣ የተወሰነ ፓርቲም የተሰጠች አይደለም። ተወልደን ያደግንባት ልጆች ለወደፊት የሚያድጉት ክፋቷም ልማቷም የኛው ነው። ስለዚህ ሰላማዊ የሆነ ነገር ለመፍጠር ዜጎች እየተሰደዱ እየሞቱ አሁን ቀውስ ውስጥ ነው ያለ። ስለዚህ ይህንን ወደ ሰላም የሚለውጥ መንገድ የግዴታ ዶክተር አብይ ይህንን መከተል እንዳለባቸው ነው ምክር የሚሰጠው።
መልካም። ሌሎች ሀሳቦችን እናነሳለን። አቶ አብርሃ የእርስዎ ነው እድሉ። በተመሳሳይ ዶክተር አብይ የድርጅቱ ሊቀመንበር በመሆናቸው በድርጅቱ አሰራር መሰረት የአገሪቱም ጠቅላይ ሚኒስትር ሊሆኑ ነውና ምን ተስፋ ይሰጣል የእሳቸው ወደ ስልጣን መምጣት? ምንስ አይነት ሁኔታዎች ሊፈጠሩ ይችላሉ ብለው ተስፋ ያደርጋል?
አመሰግናለሁ። አሁን ከኢህአደግ ባህሪ አንጻር ከኢህአደግ ምንም መጠበቅ አይቻልም። ምክንያቱም አንድ ሰው ስለተቀየረ በኢህአደግ ውስጥ ኢህአደግ ተለወጠ ወይም ለውጥ ለማምጣት ተዘጋጅተዋል ማለት አይደለም። አጠቃላይ ችግሩ እየፈጠረ ያለው ኢህአደግ ነው፣ እንደ ድርጅት ነው። ስለዚህ ድርጅቱ ራሱ መለወጥ አለበት፣ የስርዓት ለውጥ መምጣት አለበት ማየት አለብን። ስለዚህ አጠቃላይ ዶክተር አብይ ስለተመረጠ ወይ ሌላ ሰው ስለተመረጠ የኢትዮጵያ ሕዝብ ጥያቄ መልስ ያገኛል ማለት አንችልም። ነገር ግን አንድ ሰው ለሪፎርም ዝግጁ ከሆነ ቁርጠኝነት ካለው ለኢትዮጵያ ሕዝብና ሀገር ኢትዮጵያ የሚያስብ መሪ ከሆነ የፖለቲካ ቀውሱ የመፍታት እድል ይኖረዋል። እሱም ኢህአዴግን እየመራ አሁን ማድረግ የሚችልባቸው ነገሮች አሉ። ለምሳሌ የፖለቲካ ምህዳሩ ማስፋት ይችላል። ተቃዋሚዎች እንዲደራጁ፣ ህዝቡን ቢቀሰቀሱ ማድረግ ይችላል። ህዝቡን ነጻ ማድረግ ይችላል። ቁርጠኝነት ካለው ከተቃዋሚ መሪዎች ጋር መነጋገር ይችላል። የኢትዮጵያ ችግር ከተቃዋሚዎች፣ ከህዝብ ጋር፣ ከተለያዩ አካላት ጋር በመነጋገር ለመፍታት መሞከር ይችላል። ሌላ ህዝብን ለማገልገል ፓርቲና ገዢ ፓርቲና መንግስት እንዲለያዩ ማድረግ ይችላል። የመንግስት ተቋማት ኤስታብሊሽ ማድረግ ይችላል። አሉ ተቋማት አሉ፣ ግን እነዚህ ተቋማት የገዢ ፓርቲ ናቸው፣ የመንግስት ሳይሆኑ። ስለዚህ የመንግስት እንዲሆኑ፣ ነጻና ገለልተኛ ተቋማት እንዲሆኑ መፍቀድ ይችላል። ነገር ግን እነዚህ ነገሮች ካደረገ ኢህአዴግ ከስልጣን የሚወርድበት እድል ስላለ ያው ፈታኝ ነው የሚሆነው። ነገር ግን በቁርጠኝነት ለስልጣን ሳይሆን ለህዝብ ጥቅም፣ ለህዝብ ደህንነት፣ ለሀገር ደህንነት የሚያስብ ጠቅላይ ሚኒስትር ከሆነ ያው ስልጣን ለህዝብ እስከ ማስረከብ ድረስ ውሳኔን በመወሰን የሚጠበቅ ለውጥ በኢትዮጵያ የተለያዩ ችግሮች አለ አሁን እንደምናውቀው። ስለዚህ እነዚህ መፍትሄ ማግኘት የሚችሉ ያው ስልጣን የህዝብ ሲሆን ነው። ስለዚህ እነዚህ ነገሮች የማድረግ እድል አለው። እነዚህ ያደርጋቸዋል እያልኩ አይደለም፣ ያደርጋቸዋል ወይም አያደርጋቸውም በኋላ የምናየው ነው የሚሆነው፣ ግን እድል አለው።
መልካም። አቶ አብርሃ እርሶን ልጠይቅ። ከዚህ ቀደም በኢህአዴግ ውስጥ በነበረው አደረጃጀት የጎላው ድርሻ ያለው ምናልባትም መስራችነቱም ተገቢውም ስፍራ የሰጠው ይመስላል የህወሓት በኢህአዴግ ውስጥ የቀደመውን ስፍራ መያዝ፣ ቀደም ምንም እንኳን ከሌላ ድርጅት የመጡ ጠቅላይ ሚኒስትር ለተወሰነ ጊዜ የሰሩም ቢሆን የሰሩበት መንገድ አሁንም ስልጣኑ በህወሓት እጅ ነው የሚለው ብዙ ጊዜ ተቃዋሚዎችም ጭምር የምታነሱት ያን ሁኔታ የሚለውጥ ሊሆን ይችላል ወይም ለውጦታል? ያስ ማለት ምን ማለት ነው? አዲሱ ተተኪ ጠቅላይ ሚኒስትር ቢከተሉ ባሏቸው ለህዝብ ይበጃሉ ባሏቸው አማራጮች ውስጥ ኢህአዴግ ሊሸነፍ ይችላል የሚል ሐሳብም ሰንዝረዋልና ያንንስ እንዴት ይመለከቱታል? ህወሓት ቀድሞ የነበረውን ቦታ አጣ፣ ካጣስ ምን ማለት ነው? በድርጅት ውስጥ በራሱ
መልካም። አሁን ከዚህ በፊት የጠቅላይ ሚኒስትሩ ስልጣን በህወሓት የተያያዘ ነበር። ከአቶ መለስ ህልፈት በኋላም አቶ ኃይለማርያም ደሳለኝ በህወሓት ድጋፍ የተመረጡ ናቸው ብዬ ነው የማስበው። የሚወክሉትም ሌላ ድርጅት ቢሆን ያው ሌሎች ድርጅቶች እስከ ቅርብ ጊዜ የህወሓት አስፈጻሚዎች የነበሩ ናቸው። ብዙ ህዝባቸውን ወክለው የመጡ አልነበሩም። ስለዚህ እስከ ቅርብ ጊዜ ህወሓት ከተዳከመ ጊዜ ያው ጠቅላይ ሚኒስትር ቢመረጥም በህወሓት ፍቃድ ነበር የሚሆነው፣ የህወሓት አስፈጻሚ ነበር የሚሆነው የነበረው። ስለዚህ አሁን ግን በምርጫ ሂደቱ የታዘብኩት ነገር ቢኖር ዶክተር አብይ አህመድ የተመረጠው ከህወሓት ፍላጎት ውጭ ነው።
እንደዚያ እንዲሉ ያበቃዎት ምክንያት ምንድን ነው? የተሰጡት ድምጾች ናቸው።
ያው ዶክተር አብይ ሲመረጥ ካለኝ መረጃ ድረስ የህወሓት ምርጫ አልነበረም። አሁን በምርጫ ሂደቱ በቆጠራው ሂደት እንደምንሰማው ህወሓት ዶክተር አብይን ይመርጣል የሚል ግምት አልነበረኝም፣ የለኝምም፣ አልመረጠም ብዬ ነው የማስበው። ከህወሓት አባላት የምናገኘው ያለው ስሜትም ዶክተር አብይ ከህወሓት ፍላጎት ውጭ እንደተመረጠ አድርጌ ነው የምወስደው እንጂ በህወሓት ፍላጎት ቢሆን ኑሮ በራሱ ማሰብ የሚችል ወይም ብዙ ችግሮች በተፈጠሩበት ድርጅት ጠቅላይ ሚኒስትር ይመርጣሉ ብዬ አላስብም። ስለዚህ አሁን ያለኝ ግምት ዶክተር አብይ በኦሮሚያ ክልል በነበረው ህዝባዊ አመፅ ምክንያት ኦህዴድ ወደ ህዝብ በማዘንበሉ ምክንያት እና በራሱ ወደ ማሰብ አካባቢ ስለተሸጋገረ ነው የተመረጠው ብዬ ነው የማስበው። እና የዶክተር አብይ መመረጥ ለህወሓት ውድቀት ነው ብዬ ስለማስብ ነው ከዛ በመነሳት ነው አሁን ሀሳቤን እየሰጠሁ ያለው።
እንግዶቻችን እናመሰግናለን። አድማጮች፣ ወቅታዊ ርዕስ ነው የዚህም ዘገባ ትኩረት ከህግ ባለሙያዎች ጋር የተካሄደ ውይይት ነው ተከታዩ። መጪው ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርቲያቸውና የኢትዮጵያ መንግስት በሀገር ውስጥና በዓለም አቀፍ መድረክ ለረጅም ዓመታት የሚወቀስበትንና እየተወቀሰ የሚገኝበትን የዲሞክራሲና የሰብአዊ መብቶች ጥሰት ለማሻሻል እስረኞችን ለመፍታትና በእስር ቤቶች ውስጥም ይፈጸማሉ የሚባሉትን የስቃይ ድርጊቶች የማስቆም እርምጃ በአጭር ጊዜ ውስጥ መውሰድ ይችሉ ይሆን የሚል ጥያቄ ያነሳችው ጽዮን ግርማ በኢትዮጵያ የሚገኙ አራት ጠበቆችን አነጋግራ ተከታዩን አጠናቅራለች።
ዶክተር አብይ አህመድን በሊቀመንበርነት የመረጠው ፓርቲያቸው ኢህአዴግ ኢትዮጵያን ባስተዳደረበትና እያስተዳደረበት በሚገኘው የ27 ዓመታት የመንግስት አስተዳደር ስልጣኑ የሚወቀስባቸውና እየተወቀሰባቸው ካሉት ጉዳዮች መካከል ነጻና ገለልተኛ የሆነ ፍትሃዊ የፍትህ ስርዓት አለመኖር፣ የዲሞክራሲ ምህዳር መጥበብ፣ ለአንድ ዲሞክራሲያዊ ሀገር የሚያስፈልጉ ነጻ ተቋማት አለመኖር፣ በተጨማሪም የዲሞክራሲ የነጻነት የሰብአዊ መብት አለመከበር፣ እኩል የሆነ የኢኮኖሚ ተጠቃሚነት አለመኖር፣ እነዚህ ከላይ የተጠቀሱትን የመብት ጉዳዮች በሀገሪቱ ውስጥ እንዲሰፍኑ በአደባባይ የሚጠይቁ ሰዎች በጸጥታ አካላት መገደል፣ መታሰር፣ ከታሰሩም በኋላ ደግሞ የሰብአዊ መብት ጥሰት መፈጸም፣ በምርመራ ወቅት የማሰቃየት ተግባራት መፈጸም የሚሉት ወቀሳዎች ከፍ ብለው የሚሰሙ ድምጾችና ጥያቄዎች ናቸው። ሌላው ደግሞ የተቃዋሚ የፖለቲካ ፓርቲ አመራሮች እንዳይኖሩ ኢህአዴግ ይሰራል፣ ሲኖሩ ደግሞ አመራሮቹን፣ ጋዜጠኞችን፣ ጸሐፊዎችን በየጊዜው ያስራል የሚልም ወቀሳ ይቀርብበታል። አዲሱ የፓርቲው ሊቀመንበርና እጩ ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርቲያቸው የሚተችበትን እነዚህን የሰብአዊ መብት ጥሰቶች ለማሻሻልና እስረኞችን በመፍታት ሂደት በአጭር ጊዜ ምን ይጠበቅባቸዋል? ምንስ ማድረግ ይችላሉ? በአሁኑ ጊዜ በሀገሪቱ የተጣለውን የአስቸኳይ ጊዜ አዋጅ ለማስፈጸም የተቋቋመው ኮማንድ ፖስት የወሰደውን እርምጃስ መሻር ይችላሉ ወይ? ለአራት የተለያዩ የህግ ባለሙያዎች ካቀረብኳቸው ጥያቄዎች የተወሰኑት ናቸው። ጠበቆቹ ለጋዜጠኞች፣ ለፖለቲካ ፓርቲ አመራሮች እና ከፖለቲካና ከሰብአዊ መብት ጋር በተያያዘ ለሚከሰሱ ሰዎች ጥብቅና በመቆም የሚታወቁት አቶ አመሃ መኮንን፣ አቶ ወንድሙ ኢብሳ፣ አቶ አለልኝ ምህረቱና አቶ ተማም አባቡልጉ ናቸው። አቶ አመሃ መኮንን የመጀመሪያውን አስተያየታቸውን የሚሰጡት በሀገሪቱ ውስጥ ፍትህና ዴሞክራሲ እንዲሰፍን፣ የህግ የበላይነት እንዲኖር በተለያየ መንገድ ሀሳባቸውን በመግለጻቸውና በመቃወማቸው ምክንያት የደረሰባቸውን አሰቃቂ በደል የሚገልጹ ሰዎች በአደባባይ ሲናገሩ እርሳቸውም ሆነ በእርሳቸው ዘመን ያሉ ሰዎች እየሰሙ እንደሆነ ይናገራሉ። ይህ ደግሞ ቀደም ሲል ጀምሮም ሲሰማ የነበረ ድምጽ ነው በማለት ወደ ኋላ ይመለሳሉ።
ምናልባት ከነሱ በፊት የነበረውን ሁኔታ ተጽፎ ብለን አንብበናል። ብዙ ወጣቶች፣ ብዙ የተማሩ የኢትዮጵያ ልጆች በኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲሰፍን ታግረዋል፣ ህይወታቸውን ሰውተዋል፣ ወጣትነታቸውን ሰውተዋል። ከእነሱ በኋላ ደግሞ ይሄ አሁን ያሉ ትውልድ ተመሳሳይ ሊባል የሚችል ዋጋ ከፍሏል እና በኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲመጣ የህገ በላይነት እንዲሰፍን በእውነት ባነበብነው ያህልም በአካልም በምናውቀው ያህል ብዙ የተማሩ ኢትዮጵያውያን ወጣት ሴት ወንዶች መስዋዕትነት ከፍለዋል፣ እየከፈሉ ነበር። ይሄ በሆነበት ሁኔታ ያው ከወራት በፊት የኢህአዴግ አባል ድርጅቶች አመራሮች በአደባባይ ወጥተው ብዙ ጥፋት ጠፍቷል፣ ፖለቲካ ምህዳሩ ጠፏል፣ ለሲቪክ ማህበረሰቡ ቦታ አልሰጠንም፣ ሀሳብ ብዝሃነት እንዲስተናገድ እድል አልሰጠንም፣ ለዚህ ሁሉ ኃላፊነቱን የሚወስደው ድርጅቱ ነው፣ ስለዚህ በአስቸኳይ የተለያዩ የሪፎርም እርምጃዎችን እንወስዳለን ከማለትም አልፎ በቀጥታም ታሰሩ የፖለቲካ እስረኞችን እንፈታለን ብለው ቃል ገብተዋል። እንደ ምልክትም የታሰሩ ሰዎችን መፍታት ተጀምሯል። ብዙ ህዝብ በስራቸው የሚያውቃቸው ወጣት ጋዜጠኞች፣ የፖለቲካ አመራር ሰዎች ተፈቱ። በዚህ ብዙዎቻችን ተስፋ አድርገናል። ከዛም በኋላ እንግዲህ ከኢህአዴግ አባል ድርጅቶች በአንዳንዶች ውስጥ ያሉ ወጣት አመራሮች በአደባባይ እየወጡ በጣም ባልተለመደ ሁኔታ ህዝብ የሚናፍቃቸውን ስሜቶች ሲገልጹ ነበረ። ከዚህ ውስጥ እንግዲህ እነ አቶ ለማ መገርሳ፣ እነ ዶክተር አብይ ይጠቀሳሉ። እውነት ለመናገር ሁሉንም በሚያጓጓ አንደበት ይገልጹ ነበረ። ለዚህም ነው ትላንትና እልባት ያገኘው የኢህአዴግ ማሟያ ምርጫ ብዙ ሰው በጉጉት ሲጠብቀው የነበረ።
ዶክተር አብይ አህመድ በድርጅቱ ባህል መሰረት ቀጣዩ የሀገሪቱ ጠቅላይ ሚኒስትር እንደሚሆኑ በፓርቲው በግልጽ መነገሩን ያስታወሱት አቶ አምሃ የህዝብ ተወካዮች ምክር ቤት የሚያደርገውን አካሄድ አሟልተው ስራቸውን ሲጀምሩ ከፊታቸው ሊመልሱት የሚገባ የህግ የበላይነትን የማስፈን ትልቅ ጥያቄ ይጠብቃቸዋል ይላሉ።
ዶክተር አብይ ከወትሮው በተለየ ሁኔታ የድርጅት ኃላፊነት ሳይሆን በግልጽ የታየ የህዝብ ኃላፊነት ተሸክመዋል። ከኦሮሞ ብሔረሰብን እንደሚወክሉ የኦሮሞ ማህበረሰብ በአብዛኛው በሚባል ደረጃ እምነት ጥሎባቸዋል። እንዲሁም ከኦሮሞ ህብረተሰብ ባሻገር ብዙዎች ያለ ብዙ ወጪ በኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲሰፍን፣ ሰብአዊ መብት እንዲከበር፣ የሀገሪቱ አንድነት እንዲጠበቅ የሚናፍቅ ህብረተሰብ ድጋፉን ሰጥቷቸዋል። ብዙም ይጠብቅባቸዋል። ስለዚህ የድርጅት ኃላፊነት ብቻ አይደለም ያለባቸው፣ ወደኋላ ሊመለሱ የሚችሉበትም እድል አይሰጣቸውም፣ አይኖራቸውም ብዬ አስባለሁ። ከዚህ አንጻር በአደባባይ ሲገልጹ የነበሯቸውን ሀሳቦች ተግባራዊ ለማድረግ በግል ትልቅ መስዋዕትነት ለመክፈል ይችላሉ ወይም ፈቃደኛ ይሆናሉ ብዬ ነው እማምነው። ያየናቸውን የለውጥ እንቅስቃሴዎች በመደገፍ ብቻ ሳይሆን ወደፊት እንዲራመድም በመግፋት ምናልባት የተወሰነ ጊዜ ሊወስድ ይችላል፣ የምንፈልገው ነጥብ ላይ መድረስ አንዱ መንገድ ነው። ሌላኛው መንገድ ደግሞ እንግዲህ በብዙ ወጪ ከዜሮ ሁሉንም መጀመር ነው። እሱ ይሄ ህዝብ በኃይለ ሥላሴ ጊዜ፣ በደርግ ጊዜ፣ በአሁንም ሰዓት ብዙ ብዙ ዋጋ ከፍሏል የምናውቀው እና ከዚህም በኋላ በዛ ውስጥ ማለፍ አለብን ወይ የሚለው ነገር ያሳስባል። እንደኔ በግሌ በአነስተኛ ወጪ ግን በቁርጠኝነት በማያሻማ ሁኔታ የምንፈልገው ዲሞክራሲያዊ ስርዓት ላይ የሚያደርሰን የለውጥ እርምጃ በፍጥነትና በተከታታይ እንዲወሰዱ ግፊት በማድረግ ያ ስርዓት እንዲመጣ ማድረጉ የተሻለ ይሆናል ብዬ አስባለሁ።
አቶ አመሀ እነዚህ ነገሮች ለማሳካት ደግሞ ጊዜ ያስፈልጋል ባይ ናቸው። አያይዞ ደግሞ እስረኞችን የመፍታት ጉዳይ ጊዜ የማይጠይቅና በአስቸኳይ ሊከናወን የሚገባ ነው ይላሉ።
ፖለቲካ ምህዳሩን ለማስፋት ሀገራዊ መግባባት ለመፍጠር ወይም ያስፈልጋል በሚል እድሜ ልክና ሌላ ከፍተኛ ፍር የተጫነባቸውን ፖለቲካ አመራሮች፣ አክቲቪስቶች ከእስር ለቋል። ግን በማግስቱ ደግሞ በጥቃቅን ጉዳይ ተመልሶ እስር ቤት የገቡበት ሁኔታ አለ። እነዚህን በመፍታት ማሳየት ይኖርባቸዋል ብዬ አስባለሁ። ከዛ በኋላ እንግዲህ በተከታታይ በሲቪል ማህበረሰቡ ላይ ያሉትን ጫናዎች በማስወገድ ይሄ ህዝቡን ሀሳቡን በሚገባ እንዳይገልጽ እንቅፋት የሆኑ ህጎችን በማሻሻል በመለወጥ ለዲሞክራሲያዊ ስርዓት ግንባታ ለሰብአዊ መብት መከበር አስፈላጊ የሆኑ ተቋሞችን እንደ ፍርድ ቤትን እንደ የሰብአዊ መብት ኮሚሽንን አቅም በማያሻማ ሁኔታ ነጻነታቸውን በማረጋገጥ አቅማቸውን በመገንባት እና ሌላም ገደብ የሌለው ውይይት እንዲኖር በመፍቀድ ማሳየት አለባቸው። ህዝቡ ተስፋ ያደረገበትን ነገር እውነትም ሊያደርጉት እንደሚችሉ ሳይዘገይ ማሳየት ከቻሉ ህዝብ ከጎናቸው ሊሰለፍ ይችላል ብዬ አስባለሁ።
ሌላው ጠበቃ አቶ ተማም አባቡልጉ ለዶክተር አብይ አህመድ መልካም ከመመኘት ነው አስተያየታቸውን የጀመሩት።
በመጀመሪያ ዶክተር አብይ አህመድን እንኳን ደስ ያለው ትላቸዋለሁ። ኢትዮጵያን ወደ ትክክለኛ መስመር የሚመልሱበት የስልጣን ዘመን እንዲሆንላቸው መመኝላቸዋለሁ።
ዶክተር አብይ ለሀገራቸው መልካም የሚያስቡ ከሆነና በጎ ፈቃደኝነት ካላቸው ሀገሪቱን ዴሞክራሲ የሰፈነባት፣ የህግ የበላይነት የተከበረባት ማድረግ ይችላሉ ብለዋል።
ይህን ለማድረግ የፖለቲካውን ማሰልጠንና ዲሞክራሲ ተቋማትን መገንባት ይፈልጋል። ለዚህ ደግሞ አፋይ ተቋማትን ማፍረስ፣ የጸረ ሽብር ህጉን መቻር ወይንም በኢትዮጵያ ያለ ተፈጻሚ እንዳይሆን ማድረግ፣ ሽብርተኛ ለተባሉት ምህረት ማድረግ እና ወደ ሀገር ውስጥ ገብቶ በሰላም እንዲንቀሳቀሱ ማድረግ በአጭሩ ማለት ነው። ይሄ ማድረግ ያለባቸውና ነገሮቹ ወደ ትክክለኛው ትራክ ለመመለስ መወሰድ ያለባቸውን እርምጃዎች ነው የምነግርሽ እና ሌላው የምርጫ ቦርድን ታማኒ እንዲሆን ማድረግ ነው። ገለልተኛ፣ በህግ ብቻ የሚሰራ ከሁሉም አካላት የተውጣጡ አካላት ያሉበት ማድረግ ነው። የጸረ ሽብር ግብረ ኃይል የሚባለውም ደግሞ በኢትዮጵያ ላይ ከፖሊስ ጋር ሆኖ እንዲሰራ ማድረግ ነው። ፍርድ ቤቶችንና እነዚህ የኃይል ተቋማት የሚባሉት እንደ ፖሊስ፣ ደህንነትና ጦር ሰራዊት ያሉትን በህገ መንግስቱ መሰረት ነፃና ገለልተኛ አድርጎ ራሳቸውን ችሎ እንዲቋቋሙ ማድረግ ነው። ሌሎችን በዚህ ውስጥ ማሳተፍ እና ቀስ በቀስ ከሌሎች ጋር ሆኖ የህገ መንግስት ለውጥ ወደ ማድረግ መሄድ ነው። በዚህ አይነት መልኩ ኢትዮጵያ ወደ ኢትዮጵያውያን የምትመለስበትን መስመር ማመቻቸት ነው። ይሄን ደግሞ ማድረግ ይችላሉ፣ በህግ ስልጣን አላቸው እና ያደርጋሉ ብለንም እንጠብቃለን።
እንግዲህ አንድ ግለሰብ ናቸው ከዚህ ቀደም ይቀርቡና ይነሱ የነበሩት በኢህአዴግ ላይ ነው። እሳቸው ከኢህአዴግ ነው የወጡት፣ ግለሰቡም አንድ ናቸው። ይህንን እንዴት ማድረግ ይችላሉ? አንድ ግለሰብ ከሆኑ
አንድ ግለሰብ አይደሉም። ጠቅላይ ሚኒስትር የሚባለው ተቋም ነው። ተቋሙ ትልቅ ተቋም ነው። አቶ መለስ ዜናዊ በነበሩበት ጊዜ የነበራቸው ስልጣን የስልጣኑም የስርዓቱ ባህሪ ስለነበሩ የነበራቸው ስልጣን እናውቃለን። ይህም ያ ስልጣን አላቸው። ይህን ስልጣን ደግሞ ለመጥፎም ነገር መጠቀም ስለሚቻል ለምሳሌ በኢትዮጵያ ህገ መንግስት አንቀጽ 87 መሰረት እነዚህ የሀይል ተቋማት የሚባሉት እንደ ፖሊስ፣ እንደ ደህንነት፣ እንደ ጦር ሰራዊት ያሉትን ኢትዮጵያን በሚመስል መልኩ የማዋቀር ስልጣን አላቸው። ነገሮችን የማስተካከል ስልጣን አላቸው። ያ ህዝብ ብዙ ስልጣን ያላቸው በህገ መንግስት ረሰብኩ የተሰጣቸው እና ግለሰቡም እንግዲህ እንደምንሰማው ቡሃሪም አላቸው ተብሎ ስለሚባል ይሄን በህዝብ ዘንድ አሁን ያገኙትንም ተቀባይነት በመሬት ላይ በህግ ያላቸው ስልጣን ተጠቅመው በኢትዮጵያን በአጠቃላይ የሚሆን ሀገር የማበጀት ስልጣኑ አላቸው። ህጉ ባላቸው ስልጣን እንኳን ቢጠቀሙ ኢትዮጵያን ወደ ህግ በላይነት ወዳለባት አገር አቅጣጫ አጉሮ የማቆም አቅም አላቸው። ፍላጎት ነው የሚፈልገው። አሁን በኢትዮጵያ ውስጥ ችግር የተፈጠረው ምንድን ነው? ኢትዮጵያ የግለሰብ ቤት ነው የመሰለች። ተቋማት የሉም። ያሉትን ተቋማት ለተወሰነ ትንሽ ኢንተረፕት ነው የሚሰሩት። ያም ማስቀረት እስከቻሉ ድረስ ኢትዮጵያውያንን በአንድ አይን ማየት ከተቻለ ድረስና ባላቸው ስልጣን ተጠቅመው ኢትዮጵያ ራሱ ከፍ ሊያደርጓት ይችላሉ ብዬ ነው የማስበው። ነው ይችላሉ። ባላቸው ስልጣን
የአስቸኳይ ጊዜ አዋጅ ስር ናት ሀገሪቷ። እሳቸው የአስቸኳይ ጊዜ አዋጁን አስፈጻሚ ኮማንድ ፖስት የወሰደውን የማሰር እርምጃ አስመሻር ይችላሉ?
ይችላሉ። የኮማንድ ፖስት ውስጥ እንግዲህ ዞሮ ዞሮ ባይዘው በኢትዮጵያ ህግ ውስጥ የኮማንድ ፖስት የሚባል ህጋዊ ህገ መንግስታዊ ድርጅት አይደለም። በኢትዮጵያ በጦርነት ጊዜም በሰላም ጊዜም በአስቸኳይ ጊዜ ውስጥ ኢትዮጵያን የማስተዳደር ስልጣን የተሰጠው ለጠቅላይ ሚኒስትሩና ለሚኒስትሮች ምክር ቤት ነው በህገ መንግስቱ። ኮማንድ ፖስት የሚባል ነገርም በህገ መንግስቱ ውስጥ የለም። አሁን መጀመሪያ ማድረግ ያለባቸው የሚመስለኝ ይሄን ኢትዮጵያ ላይ በጎን የተቋቋመውን አካል ማፍረስ ነው ያለባቸው የሚመስለኝ። ማፍረስ አንደኛ ህጋዊ መሰረት የለውም። ወታደራዊ መንግስት ማለት ነው። ከወታደር ከደህንነትና ከፖሊስ የተውጣጣ አስተዳደር ገልብጦ ክልሎችንም ፌዴራል መንግስቱንም የአገሪቷ ስልጣን ይዞ ያለ አካል ህገ መንግስታዊ አይደለም። ህገ መንግስታዊ መሰረትም የለውም። እሱ ማፍረስ ነው ያለበት በህገ መንግስቱም የሌለ ስለሆነ ማለት ነው። ሁለተኛ ኢትዮጵያ አስቸኳይ ጊዜ አዋጅ ውስጥ ሆነች አልሆነች የጸረ ሽብር ህጉና የጸረ ሽብር ግብረ ኃይል የሚባለው አካል እስካለ ድረስ ያ ሁሉም ወታደራዊ መንግስት ስር እንዳለን ነው የሚቆጠረው። እና ቀጥሎ ደግሞ ይህን አካል ማፍረስ ነው ሽብርተኛ የተባሉ የፖለቲካ ድርጅቶችን ማንሳት።
አድማጮች፣ በእነዚህ ጉዳዮች ላይ ቀሪዎቹ ሁለት ጠበቆች አቶ ወንድሙ ኢብሳና አቶ አለልኝ ምህረቱ የሰጡትን አስተያየት አካትቼ በነገው ምሽት በክፍል ሁለት ፕሮግራም መለሳለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ወደ መጨረሻው ቅንብር እናልፋለን። ዶክተር አብይ አህመድ የኢህአዴግ ሊቀመንበር ሆነዋል። ሰኞ ደግሞ የኢትዮጵያ ጠቅላይ ሚኒስትር ለመሆን ቃለ መሐላ ይፈጽማሉ። ህዝቡ ምን ይላል? መለስካቸው አማ አዲስ አበባ ከተማ ተዘዋውሮ አንዳንድ አስተያየቶችን ሰብስቧል።
ከትናንት በስቲያ ፍጻሜውን ባገኘው የገዢው ግንባር የኢህአዴግ ምክር ቤት ስብሰባ አዲስ ሊቀመንበሩን መምረጡ ይታወሳል። የሚቀጥለውን የግንባሩን ሊቀመንበር ለማወቅ በኢህአዴግ መንደር ብቻ ሳይሆን በሌላው የህብረተሰብ ክፍልም ጭንቀት የተቀላቀለበት ጉጉት እንደነበረ ብዙዎቹ ይናገራሉ። ስለሆነም የኢህአዴግ ምክር ቤት ምርጫ ለብዙዎቹ እፎይታንም ተስፋንም የሰጠ ይመስላል። ቪኦኤ በዚህ ምርጫ ዙሪያ እግር ባደረሰ ያናገራቸው ሰዎች ይህን ስሜት የሚያንጸባርቁ ይመስላሉ። አንድ ወጣት ግን ስሜቱ የተለየ ነው። ስምም አለበት ወጣት ነህ።
ሚካኤል ይባላል።
ሚካኤል፣ የኢህአዴግ ምክር ቤት ተሰብስቦ በአሁኑ ጊዜ አዲስ ሊቀመንበር ዶክተር አብይ አህመድን መርጧል። ስለዚህ የምታውቀው ነገርና የሚሰማህን ነገር ልትነግረን ትችላለህ?
ብዙ አልተከታተልኩትም ግን ያው ሰምቻለሁ፣ አቶ አብይ መረጣቸውን ሰምቻለሁ። ብዙ አልተከታተልኩትም ነበረ።
ለምንም አልተከታተለው?
እኔ እንጃም፣ ብዙም ለውጥ ያለው አይመስለኝም። ለእኔ ብዙም ለውጥ ያለው አይመስለኝም። ያው ሰው ቢቀያየርም ፖሊሱ ካልተቀያየረ አሁንም ሰላም እናገኝ ስላልመሰለኝ ያው ብዙም አልተከታተልኩትም። ዋናው የሰላሙ ጉዳይ ነው። ሰላሙ ካልመጣ ድረስ ሰው ቢቀያየር ምንም ፋይዳ ያመጣል ብዬ ስላላሰብኩ ነው።
ሰላሙ የሌለበት ምክንያት ወይንም እንደዚህ አስጊ የሆነበት ሁኔታ የተፈጠረበት ምክንያት ምን ይመስልሃል አንተ?
ያው የሰው ጥያቄና የመንግስት መልስ ስላልተመጣጠነ ይመስለኛል። የሰው ጥያቄ የሚጠይቀውም ጥያቄ በአግባቡ ስላልተመለሰለት ይመስለኛል ይሄ ነገር የተፈጠረው።
እንደው እኒህ ሰውዬ በአንተ አስተሳሰብ ጠቅላይ ሚኒስትር ሆነው ሲመረጡ ወይንም ሲሾሙ መጀመሪያ እንደው ማድረግ አለባቸው የምትለው ምንድን ነው በአንተ ሀሳብ?
በእኔ ሀሳብ ያው የሰውን ጥያቄ በቻሉት መጠንና በቻሉት አግባብ መመለስ ያለባቸው መመለስ ነው። መጀመሪያ ቅድሚያ ለሰላም መስራት ነው። ዘረኝነትን ማጥፋት ነው የመጀመሪያው ስራቸው መሆን ያለበት። እሱ ነው አሁንም ኢትዮጵያን እየበጠበጣት ያለው። ከድህነቱ ባሻገር ይሄኛው ስላለ ይሄኛውን ቢያስተካክሉ የበለጠ ኢትዮጵያን ያሳድጓታል ብዬ አስባለሁ። ግን ሙሉ የኢህአዴግ የራሱ ፖሊሲው ሙሉ ለሙሉ መፈተሽ አለበት ብዬ አስባለሁ።
ስማቸውን ሊገልጹ ያልፈለጉ ሌላው ሰው ግን ከዚህ የተለየ አስተያየት ሰጥተዋል።
ረጅም ጊዜ መፍጀቱ እንዳለ ሆኖ ትንሽ ተስፋ የፈነጠቀ ነገር ይመስለኛል። በጣም ረጅም ጊዜ ተሄዶበታል። ለምን እንደዘገየ ማወቅ ትንሽ አስቸጋሪ ነው። ግን እንዳልኩት የመጨረሻው ውጤት ትንሽ ተስፈኛ አድርጎኛል።
ለምን ነው ተስፋ ያደረቦት በእኒ ሰው የመመረጥ?
እኔ ግለ ታሪካቸውን አላውቅም። ነገር ግን በተደጋጋሚ በሚናገሩት ንግግር ለብዙ ወጣቶች ተስፋ የሚሰጥ አይነት አካሄድ ሚሄዱ ይመስለኛል። በእድሜም ጥሩ ደረጃ ላይ አደልቱንም ወጣቱንም ያማከለ ማዕከል ላይ ያሉ ስለሆነ የሁሉንም ሁኔታ ያገናዘበና ማቻቻል ይችላሉ ብዬ አስባለሁኝ።
በእርሶ አስተያየት እኒህ ሰውዬ ጠቅላይ ሚኒስትር ይሆናሉ ተብሎ ይጠበቃል? በድርጅቱ አሰራርም ፓርላማ ቀርቦ ይሰየማሉ፣ ጠቅላይ ሚኒስትር ይሆናሉ ነው። ምን ማስቀደም አለባቸው ብለው ያስባሉ እንደ ጠቅላይ ሚኒስትር እኒህ ሰውዬ?
ወደ እርቅ መምጣት አለብን። የመጀመሪያው ነገር ይሄ ነው።
ወንድም የሰማ ልበል።
ዳዊት የማነ።
ዳዊት ወጣት ነህ። ለመሆኑ ውስጥ ትከታተል ነበረ ሰሞኑን ኢህአዴግ ሊቀመንበሩን ለመምረጥ የሚያደርገውን ሂደት?
አዎ እከታተል ነበር፣ ብዙም ባይሆን።
እንዴት ነው? ምን አስተያየት አለ በዶክተር አብይ ላይ?
በዶክተር አብይ ላይ ቀደም ሲል አንዳንድ ስፒቾችን እከታተል ነበር። የሚናገራቸው ነገሮች ቆንጆ ነገሮች ናቸው። ያንን ግን ያው መሬት ላይ ወርዶ መኖር ከተቻለ ብቻ፣ በዛ ድጋፍ መስጠትም አይደለም ግን መኖር ከተቻለ ያው ማይደግፍ የለም። ያንን የሚያወሩት የሚያምን ከኖሩት ማለት።
አሁን እንግዲህ እኒህ ሰውዬ በጥቂት ቀናት ውስጥ ፓርላማ ቀርበው ጠቅላይ ሚኒስትር ይሆናሉ። ምን እንዲሰሩ ትፈልጋለህ? የመጀመሪያውና
ቀዳሚ ነገሩ ያው የሰው መብት ነው። ሰው በመብቱ ማለትም ሲፈጠር የተሰጠው መብት ተጠቅሞ በእኛም ላይ በወጣቶችም ላይ ከህፃን እስከ አዋቂ የሚደርስበት የአስተዳደር በደል አለ። እነዛን የአስተዳደር በደሎች ከቀረፉ እንደምናውቀው ያው ስራ ለመኖር ስራ ያስፈልጋል። የስራ አጡ ቁጥር መቀነስ ከቻሉ እንደሚወራው ሳይሆን እንደምንኖረው እኛ እንደምናውቀው ደግሞ የኑሮ ግሽበቱ ወደ ላይ የወጣውን ወርታች እንግዲህ ወይም በተመጣጣኝ ሁኔታ ካወረዱልን እንግዲህ የህዝብ ድጋፍ ይኖራል ብዬ አስባለሁ።
ሌላዋ አስተያየቷን የሰጠችኝም ወጣት ስሟን ለመግለጽ አትፈልግም።
በነገራችን ላይ ደስ ብሎኛል አቶ አብይ በመረጣቸው። የተሻለ ነገር ደግሞ እናያለን ብዬ ገምታለሁ።
ለምንድን ነው ይህን የገመትሽው?
አጋጥሞኝ ብዙ ጊዜ ስብሰባ ላይ የሚሰጡት አስተያየት ለህዝቡ ያላቸው ግንዛቤ ብዙ ነገራቸው በቅርብ ጊዜ እንደተከታተልኳቸው ጥሩ አስተሳሰብ ያላቸው ሰው ናቸው።
እንዲህ ሰውዬ ጠቅላይ ሚኒስትር ሆነው እንደተሰየሙ በአንቺ በኩል በቅድሚያ መውሰድ አለባቸው የምታያቸው እርምጃዎች ምንድን ነው?
በእኔ በኩል አንደኛ የህዝቡን ጥያቄ ማዳመጥ መቻል አለባቸው። ከዚህ በፊት የሚነሱትን ጥያቄዎች በይበልጥ እሱን ነገር በደንብ ትኩረት ሰጥተው ቢያስተካክሉ ደስ ይለኛል።
ሌላውና ስማቸውን እንደ ብዙዎቹ ለመናገር ያልፈቀዱት አስተያየት ሰጪ ደግሞ ይህን ብለዋል።
ሰሞኑን የተደረገው ምርጫ ዶክተር አብይ አህመድ፣ ኦህዴድ፣ ለማ መገርሳ እንዴት እንደምለያቸው አላውቅም፣ ግን ከዛ አካባቢ የሚወጣውን መግለጫዎች በአጠቃላይ ስመለከት ጥሩ ነገር ይመጣል የሚል ተስፋ አለኝ። ይሄ እኔ ብቻ ሳይሆን ሰው ከቢጤ ይውላል እንዳትለኝ እንጂ የማውቃቸው ሰዎች ሁላ ተመሳሳይ ሀሳብ ሲያንጸባርቁ ነው የምሰማው።
እንበል አሁን ከዚህ በኋላ ያለው ነገር በልማድም በአሰራርም እንደተመለከት ነው ማለት ነው። ዶክተር አብይ ወደ ፓርላማ ቀርበው ሊሰየሙ ነው ጠቅላይ ሚኒስትር ሆነው። እንግዲህ አሁን ካነሷቸው ጉዳዮች እኮ አንጻር ብንመለከት ትልቅ ፈተና፣ ትልቅ ተግዳሮት የሚጠብቃቸው ይመስላል። እንደው በእርሶ ሀሳብ ቅድሚያ ሊሰጡት የሚገባ ስራ ምንድን ነው ብሎ ያስባሉ?
በእኔ ሀሳብ ዶክተር አብይ ከሁሉ አስቀድሞ ከእሳቸው ቀደም ከነበሩት ሁለት ጠቅላይ ሚኒስትሮች ውድቀት ለመማር መዘጋጀት አለባቸው። የተለያዩ ዘርፎች አሉ። አንደኛው ለጊዜያዊ ፖለቲካ ጠቀሜታ ተብሎ ዘላቂነት ያላቸው የህዝብ ጥቅምን የማይተናኮሉ ነገሮችን ከማድረግ መታገት፣ ራስን መቆጠብ ነው። ሌላው እንግዲህ ፖለቲካ ስልጣንን እንዴት እንደሚያደራጁ እንዴት እንደሚጠቀሙበት በጊዜ ቢማሩትም ካሁኑ ያንኑ አስበው መሄድ አለባቸው። ከዛ በመለስ ግን ኦህዴድ በመግለጫው ላይ ያወጣቸው በጣም መሰረታዊ የሆኑ የህዝብን ጥቅም የሚጠብቁ እርምጃዎቹን አሁኑኑ መውሰድ መጀመር አለባቸው። ይሄ ትረስት ይፈጥራል። የኦህዴድ ትልቁ ነገር ከሌሎቹ የሚለየው አገሪቱ ውስጥ ያለው አሁን ቀውስ የፖለቲካ ቀውስ መሆኑን የተቀበለ መሆኑ ነው። በሌሎች በኩል ሲነገር የምንሰማው የአስተዳደራዊ፣ የሶሻል፣ የምናምን የመሳሰለው በሁለተኛ ደረጃ ያለ ነው። ይሄንን ችግር መወጣት የሚቻለው ማንም ሰው ለብቻው ሊወጣው አይችልም። አገሪቱ ብዙ ችግር ያለባት ናት። ሁሉ አቅም ያለውን አገሪቱ ውስጥ ያለውን አቅም በሙሉ አሰባስቦ ለመሄድ መጣር ይኖርባቸዋል። ዶክተር አብይ ይህን ሊያደርጉ የሚችሉት የፖለቲካ ሁኔታውን የፖለቲካ ቀውሱን ለእሱ መፍትሄ ለመስጠት ሲያተኩሩ ብቻ ነው እና በእኔ
አስተያየቶቹ ይቀጥላሉ። ሰዓታችን ግን አበቃ። አድማጮች ነገ እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Thank you.